If Americans start believing that foreigners can affect and elect presidents or senators,
አሜሪካውያን የውጭ ሀገራት ሰዎች ፕሬዝዳንቶችን ሴናተሮችንና አስተዳዳሪዎችን መምረጥ ይችላሉ ብለው ማሰብ ከጀመሩ የውጭ ሀገራት ተወላጆች በመርጫዎቻችን ውስጥ ጣልቃ እየገቡ ከአሜሪካ ህዝብ ይልቅ ስለውጤቱ እነሱ የሚወስኑ ከሆነ ዲሞክራሲያችን ተሸረሸረ ማለት ነው። ስለሆነም ሰዎች በመርጫ ላይ እምነት አይኖራቸው።
የፕሬዝዳንት ዶናልድ ትራምፕ የተከሰሱበትን ጉዳይ ትላንት ማየት በጀመረው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አናሳ መቀመጫዎች ያሉት የዲሞክራቲክ ፓርቲ ተጠሪ ሴናተር ሹመር ናቸው የሰማችኋቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
እግሩን እዚህ ለማድረስ ደግሞ ከፍተኛ አስተዋጽኦ ሲያደርጉ ኢትዮጵያ መንግስትም ቦሌ ድረስ ተወካዮችን ልኮ የትግሉን አርማን እዛን ጊዜ ኦሮሚያንና ኦፒዮን ይመራ ለነበረው ሰው ሲሰጥ ይባል እኔ በአደባባይ የሚታወቅ ማንነት የሚታወቅ ይህናክል የህግ ችግር ያስተቻል የሚል ግምት አልነበረኝ።
የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ናቸው። የዚህንም ዝርዝር ይዘናል አድማጮች በዜና መጽሔት ለጊዜ ይቀርባል። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 13 2012 ዓ.ም ምረስ ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
ዜናውን የማሰማችሁ ቆንጂት ታዬ ነኝ። እንደምን አምሽታችኋል። ካሉን ዜናዎች መካከል ዋና ዋናዎቹን ለመጥቀስ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገቡ በከተታቸው ሀገሮች ዝርዝር ውስጥ 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመለከቱ። በዚህ እቅድ ውስጥ ኤርትራ እንዳለችበት ነው ዘገባዎቹ የጠቆሙት። በዩናይትድ ስቴትስ የተወካዮች ምክር ቤት ከሳሽ ዲሞክራቶች ፕሬዝደንቱ ጥፋት ፈጽመዋል ከስልጣን መወገድ አለባቸው ለሚለው ክሳቸው ሙግታቸውን ለማሰማት አሁን በዚህ ሰዓት ሊጀምሩ ነው። የሊቢያ ተቀናቃኝ ወገኖች ወደ ቀጣይ የፖለቲካ ሂደት እንዲያመሩ ዓለም አቀፉ ማህበረሰብ ግፊት ሊያደርግ ይገባል አሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ። ሌሎችም አሉን።
አመሰግናለሁ ቆንጂት። ከቴክኒክ አቀናባሪ ንግሱ ታምሬ፣ ከስርጭት መሐንዲሱ ቮይቲክ ዞርኛክና ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ አሁን የሰዓቱን የዓለም ዜና።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ በከተታቸው ሀገሮች ዝርዝር ውስጥ 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመልክተዋል። ትናንት በዩናይትድ ስቴትስ የዜና ማሰራጫዎች የወጣ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ፣ ሚያንማር፣ ቤላሩስ እና ኪርጊስታን ናቸው። አንዳንዶቹ ሀገሮች በእገዳው የሚነኩት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዘ ዋል ስትሪት ጆርናል ጋዜጣ ዘግቧል። ፖለቲኮ የተባለው የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ ሀገሮች ዝርዝር ያለቀለት እንዳልሆነና ሊቀየርም እንደሚችል ነው የጠቀሰው። በመጽሔት ክፍለ ጊዜ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለራሳቸው የፖለቲካ ጥቅም ብለው በስልጣናቸው ያላግባብ ተጠቅመዋል፣ እናም ከስልጣን ሊወገዱ ይገባል የሚለውን ክስ ያቀረቡት የተወካዮች ምክር ቤት ዲሞክራቶች በመወሰኛው ችሎት ከዛሬ ጀምረው ለሶስት ቀናት የሚቆየውን መከራከሪያቸውን ሊያሰሙ እየተዘጋጁ ነው። ትናንት ማክሰኞ እስከ ዛሬ ረቡዕ ሌሊት በዘለቀው 13 ሰዓት የፈጀ ክርክር የተወካዮች ምክር ቤቱ ከሳሾች ፕሬዝደንቱ ዩክሬን አንዱን ዋና የመጪው ምርጫ ተቀናቃኛቸው የሆኑትን ዲሞክራቱን ጆ ባይደንን እንድትመረምር ስላደረጉት ጥረት የሚያሳዩ ሰነዶች እንዲቀርቡና ምስክሮችም እንዲጠሩ ያደረጉት ክርክር በመወሰኛው አብላጫ ሪፐብሊካኖች የድምፅ ብልጫ ወድቆባቸዋል። ይሁን እንጂ ዛሬ ዲሞክራቶቹ የመወሰኛው ክስ ሰሚ ችሎት ሲከፈት በመጀመሪያዎቹ ሰዓታት መድረኩን ለብቻቸው ይዘው በ45ኛው ፕሬዝደንት ላይ የመሰረቱትን ክስ ለማብራራት እድል ያገኛሉ። የዛሬ አብይ ርዕሳችን ዘገባ ይኖረዋል። በተዛመደ ዜና በአገር ውስጥ ዋናው ዜና በመወሰኛው ምክር ቤት የክስ ሰሚ ችሎት ላይ ያተኮረ ቢሆንም ፕሬዚደንት ዶናልድ ትራምፕ በዓለም የኢኮኖሚ ጉባኤ ላይ ከስዊዘርላንድ ዳቮስ ከመነሳታቸው አስቀድሞ በጥድፊያ በተጠራ ጋዜጣዊ ጉባኤ ላይ በንግድና በሀገር ውስጥ ኢኮኖሚ ላይ አትኩረው ተናግረዋል። ዛሬ በተጠራው በዚህ ጋዜጣዊ ጉባኤ ላይ ፕሬዝደንቱ በዓለም የንግድ ደንቦች ዙሪያ እንዲወሰዱ ስለሚፈልጉት ለውጥ ግፊት ለማድረግ የዓለም የንግድ ድርጅት ዋና ዲሬክተሩን ሮቤርቶ አዘቬዶን ወደ ጋዜጣዊ ጉባኤው ይዘዋቸው ቀርበዋል። የዓለም የንግድ ድርጅት ለብዙ ዓመታት ለዩናይትድ ስቴትስ ኢፍትሃዊ ሆኖ ቆይቷል ብለዋል ፕሬዝደንቱ። የዓለም የንግድ ድርጅት ባለስልጣናት ፕሬዝደንቱ ስለጠየቋቸው የለውጥ እርምጃዎች ለመነጋገር በቅርቡ ወደ ዋሽንግተን እንደሚጓዙም ተጠቅሷል። መስተካከል መለወጥ አለበት ሲሉ አዘቬድ ተስማምተው ስርዓቱ በብዙ መልኩ በትክክል እየሰራ አይደለም፣ ለዚያ መፍትሄ ለመፈለግ እንሞክራለን ሲሉ ተደምጠዋል። የዩናይትድ ስቴትሱ ፕሬዝደንት ለረጅም ጊዜ ሲጓተት የቆየው የንግድ ስምምነት ዳር የማይደርስ ከሆነ በምትልኩት ኦቶሞቢል ላይ ከባድ ቀረጥ ይከተላቸዋል ሲሉ የአውሮፓ ህብረት ላይ ዛቻ አሰምተዋል። ከአውሮፓ ህብረት ጋር ስምምነት ላይ መድረስ አስቸጋሪነቱ ከቻይና ጋር ካደረግነው ድርድር የባሰ ነው ሲሉም ተደምጠዋል። ስለ ኢኮኖሚ ክንዋኔዎቻቸውና በዩናይትድ ስቴትስ ታሪክ ታይቶ በማያውቅ ደረጃ የስራ አጥ ቁጥር መቀነሱን ያወሱት ፕሬዝደንቱ ትናንት ስለተጀመረው የመወሰኛው የክስ መስማት ሂደት ከጋዜጠኛ ለቀረበ ጥያቄ የተደረገው ምንም የማይወጣለት የቴሌፎን ጥሪ ነው፣ ክሱም የሐሰት ነው ብለዋል።
So here's the story. Did nothing wrong. It was a perfect conversation. It was totally appropriate. The best lawyers in the world have looked at it.
ታሪኩ እንዲህ ነው። ምንም ያጠፋሁት ነገር የለም። ፍጹም ንግግር ነው የተደረገው። ሙሉ በሙሉ በትክክል ነው የተካሄደው። ባለም ወደር የሌላቸው ጠበቆች አይተውታል። የፍርድ ሚኒስቴር አይተውታል። ምንም ጥፋት የለም ብለዋል።
በመወሰኛው የክስ ሰሚ ችሎት ሂደት የምስክሮች ቃል መሰማት ይገባል ወይ ተብሎ ለቀረበ ጥያቄም ፕሬዝደንቱ አንዱ ካንዱ የተጋጨ መልስ ሰጥተዋል። ያ መወሰን ያለበት በመወሰኛ ምክር ቤቱ ነው ካሉ በኋላ የብሔራዊ ጸጥታ ሊፈጥር ይችላል ሲሉ አክለዋል። ቻይና ውስጥ እየተዛመተ ያለው አዲሱ ኮሮና ቫይረስ ወረርሽኝ 17 ሰው መግደሉን የሀገሪቱ ባለስልጣናት ዛሬ አስታውቀዋል። ይህ የዛሬው አሃዝ ቀደም ብሎ የሞቱ ሰዎች ቁጥር 9 ነው ብለው ከገለጹት እጅጉን የበለጠ ነው። የዛሬውን አሃዝ ያወጣው የቻይና የጤና ኮሚሽን ሲሆን ሰዎቹ የሞቱት ሁበይ በተባለው ክፍለ ሀገር መሆኑን ነው ያመለከቱት። በ13 የቻይና ክፍለ ሀገሮች በቫይረሱ የተጠቁ 440 ሰዎች እንዳሉም አረጋግጠዋል። ቻይና የዛሬውን ካለፈው የጨመረ የሰለባዎች አሃዝ ያወጣችው የዓለም የጤና ድርጅት በመላ ሀገሪቱ እና አልፎም ወደ ሌላ ሀገሮች እየተዛመተ ስላለው በሽታ ዛሬ በአስቸኳይ ስብሰባ እየተነጋገረ ባለበት በዚህ ወቅት ነው። የዓለሙ የጤና ድርጅት ከቻይና ውሃን ክፍለ ግዛት የተነሳው ይህ ወረርሽኝ ዓለም አቀፍ አጣዳፊ የጤና ቀውስ ተብሎ ማወጅ ያስፈልግ እንደሆነ እየተወያየበት መሆኑን አስታውቋል። የሊቢያ ተቀናቃኝ ወገኖች ተኩስ አቁሙን አጠናክረው ወደ ቀጣይ የፖለቲካ ሂደት እንዲያመሩ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አሳስበዋል። ለጊዜው ተኩሱ ቆሟል፣ ሆኖም በአካባቢ ደረጃ የተጣሰበት ሁኔታ አለ ሲሉ ያከሉት ጉቴሬዥ አሁን ወደ ይፋ ተኩስ አቁም መሻገርና ተጨባጭ የፖለቲካ ሂደት ማለፍ አለብን፣ ነገር ግን እዛ ጋር አልደረስንም ብለዋል። የመንግስታቱ ድርጅት ዋና ጸሐፊ ይህን የተናገሩት ከጸጥታው ምክር ቤት አባላት ጋር 2 ሰዓት የፈጀ ዝግ ስብሰባ ካደረጉ በኋላ ለጋዜጠኞች በሰጡት ቃል ነው። ባለፈው እሁድ በርሊን ውስጥ በተካሄደውና እሳቸው በተሳተፉበት ጉባኤ ላይ ስለተገኘው ውጤት ለምክር ቤቱ አባላት አብራርተዋል። የጀርመን ቻንስለር አንገላ መርክል ባስተናገዱት ጉባኤ ላይ በርካታ የጸጥታው ምክር ቤት ቋሚ አባላትና ሌሎችም ሀገሮች ተሰባስቡበት እንደነበረ ይታወሳል። በሊቢያው ግጭት ውስጥ ተጽዕኖ ያላቸው ግብጽ፣ ቱርክና የተባበሩት አረብ ኤሚሬቶችም ተገኝተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ቆየት ብለው ከሚቀርቡት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት አሁን ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንዱን ለቅምሻ እንበል።
አምስት ሳንቲም አልተቀበልኩም፣ ዲክለር አረኩ። ምንድነው በማዕከላዊ እንጂ የትኛውም ኢትዮጵያዊ ሃይማኖት ምን ይሁን ፖለቲካ ፓርቲ ምን ይሁን ዘሪ ምን ይሁን በሚቻለኝ ሁሉ አገለግላቸዋለሁ።
አቶ ወንድሙ ኢብሳ ይባላሉ። የህግ ጠበቃ ናቸው። በዛሬው ዲሞክራሲ በተግባር ሰፋ ባለ ቃለ ምልልስ ታገኛችኋላችሁ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ የቀረበው ክስና ሂደት ትላንት በህግ መወሰኛው ምክር ቤት መታየት ጀምሯል። ሂደቱ ሊመራባቸው ይገባል በተባሉ ህጎች ላይ በሰፊ ክርክርና ንትርክ ነው የተጀመረው። የህግ መወሰኛው ምክር ቤት አንድን ፕሬዚዳንት ከስልጣን ሊያስወግድ የሚችል የክስ ሂደት ሲያካሂድ ይህ ያሁኑ በአገሪቱ ታሪክ ለሶስተኛ ጊዜ መሆኑ ነው። ዲሞክራቶች ፕሬዚዳንቱ ስልጣናቸውን ያላግባብ ተጠቅመዋል የሚለውን ክስ ለማጠናከር ምስክሮች ቃላቸውን እንዲሰጡ መፈቀድ አለበት ይላሉ። የዩናይትድ ስቴትስ ምክር ቤት ጉዳዮቹ የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ አዳነች ፍሳዬ እንዲት አቀርበዋለች።
በህግ መወሰኛው ምክር ቤት የብዙሃንነት ቦታ ያላቸው አባላት ምስክሮች እንዲቀርቡ የተደረገውን ጥረት ያቆሙት እንደ አውሮፓ አቆጣጠር በ1999 ዓ.ም በቀድሞ ፕሬዚደንት ቢል ክሊንተን ላይ የተደረገውን የክስ ሂደት መመሪያ ይሆነን በማለት ነው።
If Americans start believing that foreigners can affect and elect presidents or senators.
አሜሪካውያን የውጭ ሀገራት ሰዎች ፕሬዝዳንቶችን ሴናተሮችንና አስተዳዳሪዎችን መምረጥ ይችላሉ ብለው ማሰብ ከጀመሩ የውጭ ሀገራት ተወላጆች በምርጫዎቻችን ውስጥ ጣልቃ እየገቡ ከአሜሪካ ሕዝብ ይልቅ ስለ ውጤቱ እነሱ የሚወስኑ ከሆነ ዲሞክራሲያችን ተሸረሸረ ማለት ነው። ስለሆነም ሰዎች በምርጫ ላይ እምነት አይኖራቸውም።
በህግ መወሰኛው ምክር ቤት የብዙሃንነት ቦታ ያላቸው አባላት ምስክሮች እንዲቀርቡ የተደረገውን ጥረት ያቆሙት እንደ አውሮፓ አቆጣጠር በ1999 ዓ.ም በቀድሞ ፕሬዚደንት ቢል ክሊንተን ላይ የተደረገውን የክስ ሂደት መመሪያ ይሆነን በማለት ነው።
የቀድሞው የብሔራዊ ጸጥታ አማካሪ ጆን ቦልተን የሚሉትን መስማት ያለብን ይመስለኛል። ምናልባትም ከሳሾችና ተከላካዮች የሚያቀርቧቸው ሌሎች ምስክሮችም መቅረብ ያለባቸው ይመስለኛል። ስለ ጉዳዩ መወሰን ያለበትም የመክፈቻ ክርክር ከተደረገ በኋላ ነው። ክሊንተን ሲከሰሱ በዚያ መንገድ ነው የተካሄደው።
ዋናው የትራምፕ ወጋኝ ሚች ማኮኔል የሚሻለው ይህ ነው ይላሉ።
የሕግ መወሰኛው ምክር ቤት አሁንም መሠረታዊ ዓላማችንን ያሳካልናልን? አሁንም ከወገንተኝነትና ከስሜታዊነት ይልቅ ፍትሐዊነትና ታሪካዊ አንድምታን ለማስቀደም እንችላለን?
በሕግ መወሰኛው ምክር ቤት የብዙሃንነት ቦታ የሚይዙት ሪፑብሊካውያን መሆናቸው ትራምፕ የፖለቲካ ጥቅም እንዲያገኙ ይረዳል፣ ምስክሮች እንዳይቀርቡ ያደርጋል። በጆርጅ ዋሽንግተን ዩኒቨርሲቲ የሕግ ክፍል መምህር ፖል በርማን ሼፍ ያብራራሉ።
I think it's absolutely necessary that the Senate
የሕግ መወሰኛው ምክር ቤት ሐቀኛ ፍርድ ማካሄድ ይኖርበታል። ሴናተሮቹ ወገንተኝነትን አስወግደው የዳኝነትን ቦታ እንዲይዙ ያስፈልጋል። በፍርድ ሂደቱ የሚቀርቡት ክርክሮች ትኩረት ሊሰጣቸው ይገባል። ምስክሮችም መደመጥ አለባቸው። ሴኔቱ ይህንን ካላደረገ ግን በሕገ መንግሥታዊ ዲሞክራሲያችን ላይ ከባድ አንድምታ ይኖረዋል።
በሕግ መወሰኛው ምክር ቤት የሚደረገው ክርክር ረዘም ያለ ጊዜ እንዲኖረው ማኮኔል ተስማምተዋል። የክሱ ሂደት ጊዜ መራዘም ሰዎች በሚገባ እንዲከታተሉት እድል ይሰጣል ይላሉ ዲሞክራቶች። የተወካዮች ምክር ቤት በፕሬዝደንት ትራምፕ ላይ የመሰረተውን ክስ የሚመሩት አዳም ሼፍ
A great many perhaps even most Americans do not believe
ብዙ ሰዎች ምናልባትም አብዛኞቹ አሜሪካውያን ስለ ፕሬዝዳንቱ ፍትሃዊ ፍርድ ይኖራል የሚል እምነት የላቸውም። ምክንያቱም የሕግ መወሰኛው ምክር ቤት በፍትሃዊነት ያካሂደዋል የሚል እምነት የላቸውምና ነው። ውጤቱ አስቀድሞ የታቀደ ነው ብለው ያምናሉ። ፕሬዝዳንቱ ከክሱ ነጻ ይሆናሉ። ከጥፋቱ ንጹሕ ስለሆኑ ሳይሆን ሴናተሮቹ ድምጽ የሚሰጡት በፓርቲ መስመራቸው መሰረት ስለሆነ ነጻ መባላቸው አይቀሬ ነው።
ክሱን የሚያቀርቡት የህዝብ ተወካዮች ምክር ቤት አባላት በፕሬዝዳንቱ ላይ የተመሰረተውን ክስ በህግ መወሰኛው ምክር ቤት ቀርበው 3 ቀናት ያህል ክርክራቸውን ያቀርባሉ። የዋይት ሃውስ ጠበቆች ደግሞ ክሱን የመከላከል ክርክራቸውን በመጪው ቅዳሜ ይጀምራሉ።
አዳነች ለዘገባው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ ካካተታቸው ሀገሮች ዝርዝር 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመለከቱ። ትናንት በዩናይትድ ስቴትስ የዜና ማሰራጫ የወጣ አንድ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ እና ሚያንማር፣ ቤላሩስ እና ኪርጊስታን ናቸው። አንዳንዶቹ ሀገሮች በእገዳው የሚገቡት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዎል ስትሪት ጆርናል ዘግቧል። ፖለቲኮ የተባለው ሌላ የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ አገሮች ዝርዝር ያለቀለት እንዳልሆነ ሊቀየር እንደሚችልም ጭምር ጠቅሷል። ትስታ ብላቸው ዝርዝሩን ይዛለች።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዎል ስትሪት ጆርናል ከተባለው ጋዜጣ ጋር ባደረጉት ቃለ ምልልስ ወደ ዩናይትድ ስቴትስ እንዳይገቡ እገዳ የሚደረግባቸውን ሀገሮች ቁጥር እንደሚጨምሩ መናገራቸውን ስለ ፖለቲካ አስተያየቶች የሚዘግበው ፖለቲኮ በድረገጹ ጽፏል። የሚታገዱት ሀገሮች የትኞቹ እንደሚሆኑ በዎል ስትሪት ጆርናል ሲጠየቁ ፕሬዝደንቱ ዝርዝሩን ከመስጠት ተቆጥበዋል። ዛሬ በዳቮስ በሰጡት ጋዜጣዊ መግለጫም የቪዛ እገዳ የሚጣልባቸው ሀገሮች ቁጥር እንደሚጨምር ጠቁመዋል።
No, we're adding a couple of countries to it. We have to be safe. Our country has to be safe. You see what's going on in the world. Our country has to be safe.
አሁን አንድ ሁለት ሀገሮችን የእገዳው ዝርዝር ላይ እንጨምራለን። ደህንነታችንን መጠበቅ አለብን። የሀገራችን ደህንነት መጠበቅ አለበት። በዓለም ላይ የሚካሄደውን ታያለ። ስለዚህ የጸረ ሽብር እገዳውን ለማጠናከር የጥቂት ሀገሮችን ስም ዝርዝር እንጨምራለን።
ፕሬዝደንቱ አገሮቹ የትኞቹ እንደሆኑ አሁንም በስም አልጠቀሱም። ሆኖም በቅርብ ዝርዝሩ ይፋ እንደሚሆን ተናግረዋል። ፖለቲኮ በድረገጹ እንደጠቀሰው ደግሞ የአገሮቹ ዝርዝር እስከፊታችን ሰኞ ይታወቃል ብሏል። እርምጃው እገዳው በተጣለባቸው ሀገሮችና በዩናይትድ ስቴትስ መካከል ግንኙነቶችን ማሻከሩ አይቀሬ ነው። ናይጄሪያ ለምሳሌ በአፍሪካ ከፍተኛ የህዝብ ቁጥር ያላትና ሰፋ ያለ የኢኮኖሚ ባለጸጋ ሀገር ናት። ከዩናይትድ ስቴትስ ጸረ ሽብር ሸሪክ ሀገሮችም አንዷ ስትሆን በአሜሪካ ከሚኖሩ የአፍሪካ ዳያስፖራም አንደኛውን ስፍራ ይዛለች። አንድ የትራምፕ አስተዳደር ከፍተኛ ባለስልጣን የዩናይትድ ስቴትስን የጸጥታ መስፈርቶች አሻራን ጨምሮ የአንድ ሰው ማንነት ማረጋገጫዎችን በመስጠት የማይተባበሩ ሀገሮች በጸረ ሽብር ህጉ ወደ አሜሪካ እንዳይጓዙ እገዳ እንደሚጣልባቸው ይታወቃል ብለዋል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለትም የአገር ደህንነት መስሪያ ቤት እንዲሁም ውጭ ጉዳይ መስሪያ ቤት በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። አሁን ባለው የቪዛ እገዳ የኢራን፣ የሊቢያ፣ የሰሜን ኮሪያ፣ የሶማሊያ፣ የሶሪያ፣ የየመን እንዲሁም የቬኔዙዌላ ባለስልጣናትና ዘመዶቻቸው የዩናይትድ ስቴትስን የፍልሰት ሆነ የጉብኝት ቪዛ እንዳያገኙ እገዳ ተጥሎባቸዋል። የዩናይትድ ስቴትስ መንግስት ከጸረ ሽብር ህጉ ጋር ከማይተባበሩ ሀገሮች ዝርዝር ውስጥ ኤርትራን የጨመረው እንደ አውሮፓ አቆጣጠር በ2008 ዓመተ ምህረት ሲሆን አንድ አመት ዘግይቶ በሶማሊያ የሚገኘውን ነውጠኛ ቡድን አልሸባብን ትደግፋለች ሲል የተባበሩት መንግስታት ድርጅትም እቀባ እንደጣለባት አይዘነጋም። ባለፈው አመት ግንቦት ወር ፍጻሜ ደግሞ ዩናይትድ ስቴትስ ኤርትራን በጸረ ሽብር ህጉ ከማይተባበሩ ሀገሮች ዝርዝር ማውጣቷ ይታወቃል።
ትዝታን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ ርዕስ እንሻገር። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ በቅርቡ በአባልነት የመዘገባቸውን አቶ ጀዋር መሐመድን የዜግነት ማረጋገጫ እንዲያቀርቡ ጠየቀ። በኦሮሚያ የተለያዩ አካባቢዎች ድርጅቱ የሚያደርገው ቅስቀሳ በዋነኝነት የምርጫ ቅስቀሳ አይደለም ሲሉም ሊቀመንበሩ ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል።
የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለቪኦኤ ዛሬ በሰጡት ቃለ ምልልስ እንዳረጋገጡት ድርጅታቸው ከጥቂት ሳምንታት በፊት በአባልነት በይፋ ያስፈረማቸውን አቶ ጀዋር መሐመድን የዜግነት ማስረጃቸውን እንዲያቀርቡ ድርጅቱ በኦፊሴል ደብዳቤ መጠየቁን አረጋግጠዋል።
በመጀመሪያ ደረጃ ምርጫ ቦርድ ለምን ደብዳቤ እንደጻፈ አመራር ውስጥ የለም ወይም ምርጫ ለውድድር አላቀረብንም በዚህ ሰዓት ገና ለገና እንደገባ በዛ አይነት ፍጥነት ለምን እንደጻፈች ማላቅ አቶላግን ፎርማሊቲ እንዲያሟላ የምርጫ ቦርድ ደብዳቤን ኮፒ አርገን ኮፕነዋል።
አግኝተዋል። እሳቸው ዜግነታቸው እንዴት ነው?
አላወቁም። ሁለት ቀን ግን ሶስት ቀን እንደሆነ አላውቅም። ምርጫ ቦርድን ከጣፈልን ሳምንት ባይሞላም
ገና በንጥልጥል ያለው ማለት ነው።
እሱ የወሰዳቸው እርምጃዎች ከዛ በፊትም ሆነ ከዛ በኋላ እኔ ኢሚግሬሽን ኦፊሰር ስላለው እዛ ውስጥ አልገባው። አንድ ኢትዮጵያዊ እንዲኔ ብለን መጠየቅኛን ይጎዳል። እነዚህ ሰዎች ደግሞ ከሀገር የተሰደዱት የወጡት በምጋት እ ዘን ብሎ አይደለም። ትግሉን እዚህ ለማድረስ ደግሞ ከፍተኛ ተዋጽኦ ሲያደርግ ኢትዮጵያ መንግስትም ቦሌ ድረስ ተወካዮች ልቦ ብሎ የትግሉን አርማን የዛን ጊዜ ኦሮሚያን እና ፒጆን ይበራ ለነበረው ሰው ሲሰጥ ምን ሲባል እኔ በአደባባይ የሚታወቅ ይህን አክል የህግ ችግር ያስነሳል የሚል ግምት አልነበረኝ።
አዲሱ የምርጫና የፖለቲካ ፓርቲዎች ህግ ካሰፈራቸው ግዴታዎች አንዱ በኢትዮጵያ ውስጥ የፖለቲካ ፓርቲ ለማቋቋም ወይም አባል ለመሆን የኢትዮጵያ ዜግነት እንደሚያስፈልግ ይገልጻል። አቶ ጀዋር መሐመድም ይህንን በመገንዘብ ይመስላል የዜግነታቸውን ጉዳይ በዚሁ መልክ ለማስተካከል የጀመሩ መሆናቸውን በተለያዩ መገናኛ ብዙሃን ገልጸዋል። የኦፌኮ ሊቀመንበር ሰሞኑን በኦሮሚያ ክልል የተለያዩ ስፍራዎች ድርጅታቸው ስለሚያካሄደው እንቅስቃሴም ቪኦኤ ጥያቄ አቅርቦላቸዋል።
በተለያዩ ስፍራዎች ቅስቀሳ እያደረጋችሁ ነው፣ የምርጫ ቅስቀሳ ጀምራችኋል ማለት ነው? እንዴት ነው?
እኛ ሁሉም እንደሚያደርጉት ሌሎችም ድርጅቶች የመንግስት ፓርቲ ጨምሮ በየቦታው እየተንቀሳቀሱ ህዝቡን እያስተማሩ ህዝቡን እያንቀሳቀሱ ስለሆነ እኛም ተቀምጠን እንድ ከምንል ስለ ምርጫም ስለ ፍትሃዊ ምርጫ ስለ ፖለቲካ ፕሮግራሞቻችን ስላሉት አጠቃላይ ሁኔታ የሚመጣ ምርጫ ነጻና ፍትሃዊ እንዲሆን እንደዚህ እነዚህ ነገሮች ለህዝቡ ስናስረዳ ነበረ። ችግሩ ያየሁት ከሆነ የወጣው ህዝብ ትንሽ ጎርፍ ይመስላል። ስለዚህ ጎርፉ ያደናገጣቸው ሰዎች ምርጫ ቅስቀሳ አደረጉ ምን አደረጉ ወደሚለው በማሄዱ እንጂ ነገሮቹ ሊገባለቁ ይችላሉ። ግን እኛ በአወርናነት እዛው ህዝቡ እርስ በርሱ እንዳይጋጭ ለለውጡ ከለውጡ ጋር እንዲሰለፍ የዘንድሮ ምርጫ ነጻና ፍትሃዊ ሆኖ የኦሮሞ ህዝብም የኢትዮጵያ ህዝብም ነጻነት ለሚጎናጸፍበት የራሱን አቀኛ መንግስት እውነተኛ መንግስት የራሴ ነው የሚለው መንግስት እንዲያገኝ ምን የሚሉትን ነገሮች ነው ስናገር የነበረው። ሌሎቹም ያደርጋሉ ተመሳሳይ ነገሮች በየከተማው እየዞሩ ሲያደርጉ ከከፍተኛ መንግስት ባለስልጣናት ጀምሮ እነዚህ ነገሮች እናያለን። ሁ ከዛ አልፎ ይህን ሰራላቸዋል እናደርጋለን ብሎ ድንጋይ ሲያኖሩ ሲያደርጉ ዳም ቆይቷል።
የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት ለውይይት ባቀረበው የዘንድሮ ረቂቅ የምርጫ መርሃ ግብር ላይ እንደተመለከተው የምረጡኝ ዘመቻ የሚጀመረው ሚያዝያ 27 ነው። ይህም ገና ቀጣይ ውይይት እንደሚካሄድበት ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ መጽሔት ርዕስ አዲሱ ባልደራስ ለእውነተኛ ዲሞክራሲ የፖለቲካ ድርጅት የምዝገባና ጊዜያዊ ምስክር ወረቀት እንደተሰጠው በዛሬው ዕለት በሰጠው ጋዜጣዊ መግለጫ ይፋ ማድረጉን ይመለከታል። ጋዜጣዊ መግለጫውን ታዲያ የተከታተለው አሁንም መለስካቸው አማሃ ነው። አዲስ አበባ በስልኩ መስመር አግኝተነዋል። መለስካቸው እንደምን አመሸ?
እንዴት አመሻ ሉላ?
መለስካቸው እንዴት ነበረ? እስኪ ፍሬ ነገሩን አስጨብጠን። ባልደራስ ይፋ ያደረገው ዛሬ ምዝገባውን አስመልክቶ ይፋ ባደረገበት ጋዜጣዊ መግለጫው ምንድን ነው ያቀረበው?
እንግዲህ ዛሬ ባልደራስ ያቀረበው እስከ ዛሬ ድረስ በጣም ይቸገር ለነበረ ሌላ እንቅስቃሴ እኮ አለማድረግ ህጋዊ እውቅና ስለሌለህ አታረግም፣ ስብሰባም አታረግም፣ ምንም እንቅስቃሴ ማድረግ አትችልም እየተባልኩኝ በጣም ተቸግረን ነበረ ነው የሚለው። እና ይሄ ጊዜያዊ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰሞኑን ሲጠው ጊዜያዊ እውቅናና የምስክር ወረቀት ከዚህ ችግር እንደሚያድነው ነው የገለጸው። እንግዲህ
መልካም መለስካቸው ባልደራስ በፖለቲካ ድርጅትነት ከተመዘገበ በኋላ ይህን ፍቃድ ካገኘ በኋላ የመጀመሪያው ጋዜጣዊ መግለጫ ይመስለኛል። ለመሆኑ የሚያራምደውን ልክ ነው?
ልክ ነው፣ እውነት ነው።
የሚያራምደውን የፖለቲካ አቅጣጫ ይፋ አድርጎ ይሆን አጀንዳውን ምን ማራመድ ወይም ምን እውን ማድረግ እንደሚያለም?
እንግዲህ በአጠቃላይ የፓርቲው የሚከተለው መስመር ቀኝ ዘመም ፖለቲካ ነው የሚለው። እንደውም ወደ ታሪክ ተመልሶ በኢትዮጵያ ውስጥ በገዢ ፓርቲ ደረጃም ሆነ በተቃዋሚ ደረጃ በአብዛኛው አሁን ያሉት በሙሉ ግራ ዘመም ፓርቲዎች ናቸው ነው የሚለው ይሄ ፓርቲ እና አሁን መቀየሩንና አዲስ አቅጣጫ አገሪቷ መያዟን የሚያመለክት እኛ አዲስ እና ቀኝ ዘመም የሆነ ፖሊሲ እንከተላለን ነው የሚለው። በዝርዝሩን እንግዲህ ለመላክ ዛሬ ትንሽ የቴክኒክ ችግር አጋጥሞኛል። ነገ ጠቅላላውን እና ዝርዝሩን እልካለሁ። አሉላ
መልካም። መለስካቸው፣ በርከት ያሉ ዘገባዎች ነበሩ የተከታተልክ የነበርከውም። በነገው ምሽት ሙሉ ዝርዝሩን እንዳልከው ታቀርብልናለህ። መልካም ምሽት። አመሰግናለሁ። መለስካቸውን በድጋሚ አመሰግናለሁ። አድማጮች፣ ተከታዩ ወደ ቤንሻንጉል ጉሙዝ ይወስደናል። ባለፈው ሳምንት ግንባር የፈጠሩ ሁለት የተቃዋሚ ቡድኖች መሪዎች ታሰሩብኝ ይላል። ናኮር መልካ ነው ከስፍራው የዘገበልን።
የቤኒሻንጉል ጉሙዝ ነጻነት ንቅናቄ ብሔንን ፓርቲ ህዝብ ግንኙነት ኃላፊ አቶ መሐመድ እስማኤል ከትናንት በስቲያ ጥር 11 2012 ዓ.ም ታሰሩ ያሏቸውን በአሶሳ የሚገኙ ሁለት የተፎካካሪ ፓርቲዎችን አመራር እንዲህ ይገልጻሉ።
ምንም በማይታወቅ ሁኔታ የብሔንን ሊቀመንበር አዲስ ሊቀመንበር የሆኑት አቶ አብዱሰላም ሸንገል እና የጎድን ሊቀመንበር አቶ ግራኝ ጉደታ በማይታወቅ ምክንያት በእሁድ ቀን የተጻፈ የፍርድ ቤት ትዕዛዝ እንዲታሰሩ ተችሏል። ይህ ፍርድ ቤት ትዕዛዝ አለው፣ ግን የተጻፈው ከመንግስት ስራ ቀን ውጭ ነው። እሁድ ምንም ምክንያቱ አይገልጽም። የታሰሩበት ምክንያት ምንም ግልጽ ነገር የለም። ያው መያዝ እንዳለባቸው ብቻ ነው የሚገልጸው።
በምን ምክንያት ታሰሩ ተባላችሁ?
ትላንት ሄደናል፣ እነሱ ጋር ነው የዋልነው። እዛ ምንም ምክንያት የተቀመጠ ነገር የለም። ያው ይዘዋቸው ከየመኖሪያቸው ይዘዋቸው እዛ እስር ቤት ውስጥ አጉራቸው ነው ያሉ። የሚያቀርቡት ነገር ካለ ወደፊት የምናየው ነው የሚሆነው። እኛ ግን የምናውቀው ሰዎቹ ህጋዊ መሆናቸው ነው።
የብሔንን እና ጉሙዝ ህዝቦች ዲሞክራሲያዊ ፓርቲዎች ባለፈው ሁለት ሳምንት በአካሄዱት ጉባኤ ግንባር ፈጥረው ወደ ቤኒሻንጉል ጉሙዝ ህዝቦች ዲሞክራሲያዊ ግንባር እንደተሸጋገሩ ተናግረዋል ኃላፊው። ጉባኤ ካካሄዱ እንደሚታሰሩ ከክልሉ መንግስት አመራሮች ዛቻ ሲደርሳቸው ነበር። የታሰሩትም ከዚሁ ጋር ተያይዞ ሳይሆን አልቀረም ብለዋል አቶ መሐመድ። በተመሳሳይ ሁኔታ ቦሮ ዲሞክራሲያዊ ፓርቲ የሚባል ሌላ ተፎካካሪ ፓርቲ ሶስት አመራሮች ታህሳስ 30/2012 ዓ.ም በክልሉ ፖሊስ ተይዘው ታሰሩ ሲሉ የፓርቲው ፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ ተናግረዋል።
ቦሮ ዲሞክራቲክ ፓርቲ ክልላዊ የፖለቲካ ድርጅት ነው። ቦሮ ሽናሻ የሽናሻ ህዝብ መሰረት ያደረገ የተመሰረተ የተቋቋመ ፖለቲካ ድርጅት ነው። መጀመሪያ የታሰሩት የድርጅቱ ምክትል ሊቀመንበር አቶ ጌታው መርጋ እና የድርጅቱ የህዝብ ግንኙነት ኃላፊ ዶክተር ጌታቸው ዲሻ የሚባሉ ናቸው። እነዚህ የተያዙት ታህሳስ 30/2012 ነው። ተይዞ እስካሁን ድረስ ጊዜ ቀጠሮ ተጠይቆባቸው አሶሳ ዞን ማረሚያ ቤት ይገኛሉ። ከነሱ በተጨማሪም የቦሮ ዲሞክራቲክ ፓርቲ ሊቀመንበር የሆኑት አቶ አመንቴ ገሺ ከኢትዮጵያ ምርጫ ቦርድ ለስብሰባ እዛ ስብሰባ ላይ ለመገኘት ወደ አዲስ አበባ አውሮፕላን ካመሩ በኋላ ቦሌ ዓለም አቀፍ ኤርፖርት ተይዘው ነው ወደ አሶሳ የመጡት። ባለፈው ሳምንት አርብ ዕለት የክልል ፖሊስ ኮሚሽን እሳቸው ላይ የጊዜ ቀጠሮ ጠይቆ 14 ቀን የማጣሪያ ጊዜ ተሰጥቷቸው እሳቸውም አሁን አሶሳ ዞን ማረሚያ ቤት ነው የሚገኙት እና በተኛ ድርጅት እንግዲህ ሶስት ከፍተኛ አመራሮች ናቸው። በቂ ምላሽም በቂ ምክንያትም የሚሰጥ አካል የለም።
የቤጉዴግ ሁለቱ አመራሮች በክልሉ ልዩ ኃይል ተይዘው በጊዜያዊነት በአሶሳ ወረዳ ፖሊስ ጣቢያ እንደሚገኙ የገለጹት የወረዳው ፖሊስ አዛዥ ዋና ኢንስፔክተር ረሃማ ሰይድ አሳሪው ፖሊስ ኮሚሽን በመሆኑ ለምን እንደታሰሩ አላውቅም ብለዋል። የክልሉ ፖሊስ ኮሚሽነር መሐመድ አብዳኒል የተፎካካሪ ፓርቲዎቹ የተለያዩ ዘርፎች ኃላፊዎችን እስር በተመለከተ ተከታዩም ብለዋል።
ከፓርቲ ጋር የተገናኘ ሳይሆን ሌሎች ወንጀሎች የተጠረጠሩ በዚህ እሱ ምርመራ ላይ ነው ያለነው። ስናጠናቅቅ መረጃ እንሰጣለን።
ምን አይነት ወንጀል ነው የተጠረጠሩበት ወንጀል?
ማለት እሱ እያጣራን ያለ ነው። ስንጨርስ እንትን እናደርጋለን።
ጥሩ። ማስፈራሪያና ዛቻም ይደርስብን ነበር የሚሉ ቅሬታዎች መጥተዋል። እውነት ማስፈራሪያና ዛቻ ይደርስባቸው ነበር?
እንደዚህ አይነት ባል ነገር ያለ
የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታ የታሰሩበትን ምክንያት ዝርዝር መረጃ ምርመራውን የያዘው የክልሉ ፖሊስ ኮሚሽን ምርመራውን እንደጨረሰ የሚሰጥ መሆኑን ጠቅሰው ግለሰቦቹ ቁጥጥር ስር የዋሉት የፖለቲካ ፓርቲ አመራሮች ስለሆኑ ሳይሆን በወንጀል ተጠርጥረው ነው ሲሉ የኮሚሽነሩን መልስ አረጋግጠዋል። ስለተጠረጠሩበት ወንጀል ግን ለመግለጽ አልፈቀዱም። የቤነንና ጎህዴን ጉባኤ ለመዘገብ ወደ አሶሳ ሄደው የነበሩ ሁለት የትግራይ መገናኛ ብዙሃን ጋዜጠኛና የካሜራ ባለሙያ ባለፈው ሳምንት ታስረው እንደነበር መዘገባችን ይታወሳል። ሰራተኞቹ መለቀቃቸውንም ከከተማ ፖሊስ ለማረጋገጥ ችያለሁ። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 መሆኑን የስቱዲዮ ሰዓታችን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከቆንጅት ታየ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ ባሰፈራቸው ሀገሮች ዝርዝር ላይ 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች ተናግረዋል። ትናንት በዩናይትድ ስቴትስ የዜና ማሰራጫ የወጣ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ፣ ሚያንማር፣ ቤላሩስ እና ኪርጊስታን እንደሆኑ ነው የተጠቀሰው። አንዳንዶቹ ሀገሮች በእገዳው የሚነኩት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዎል ስትሪት ጆርናል ዘግቧል። ፖለቲኮ የተባለው የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ ሀገሮች ዝርዝር ያለቀለት እንዳልሆነ ሊቀየርም እንደሚችል ነው ያመለከተው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለራሳቸው የፖለቲካ ጥቅም ብለው በስልጣናቸው ያለ አግባብ ተጠቅመዋል እናም ከስልጣን ሊወገዱ ይገባል የሚለውን ክስ ያቀረቡት የተወካዮች ምክር ቤት ዲሞክራቶች በመወሰኛው ችሎት ከዛሬ ጀምረው ለሶስት ቀን መከራከሪያቸውን ያሰማሉ። መከራከሪያቸው እነዚህ ሀውስ ማኔጀርስ የሚባሉት እንደ አቃቤ ሕግ ቆመው የሚከራከሩት በአሁኑ ሰዓት ጀምረዋል። ትናንት ማክሰኞ እስከ ዛሬ ረቡዕ ሌሊት ድረስ በዘለቀው 13 ሰዓት የፈጀ ክርክር የተወካዮች ምክር ቤቱ ከሳሾች ፕሬዚደንቱ ጥፋት አጥፍተዋል፣ ስለዚህም ይህንኑ የሚያሳዩ ሰነዶች እንዲቀርቡ ምስክሮችም እንዲጠሩላቸው ያደረጉት ክርክር በመወሰኛው አብላጫ ሪፐብሊካኖች የድምፅ ብልጫ እንደወደቀባቸው የሚታወቅ ነው።
ቆንጅታዬን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው በቀጥታ የምናልፈው። ሳምንታዊው ዲሞክራሲ በተግባር ነው ዝግጅቱ። አቶ ወንድሙ ኢብሳ ቀደም ብለን በመግቢያችን አስተዋውቀናቸዋል። ለበርካታ የፖለቲካና ህሊና እስረኞች ጥብቅና በመቆም ይታወቃሉ። ይህ የሙያ መስመራቸው ታዲያ እንግልትንም አምጥቶብኛል ይላሉ። ከሀብታሙ ስዩም ጋር ባደረጉት ቆይታ ከስድስት መቶ በላይ ለሆኑ እስረኞች ጥብቅና የቆሙበትን ሂደት ያስቃኙናል።
በርካታ የፖለቲካና ህሊና እስረኞች ይቀርቡባቸው በነበሩት የፌዴራል ከፍተኛ ፍርድ ቤት የልደታ አራተኛና 19ኛ ምድብ ችሎቶች ቤተኛ የሆኑ አዛውንት ጠበቃ አሉ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች ባይናቸው የሚፈልጓቸው፣ ገንዘብ የላቸውም ብለው ሳይሸሹ ከጎናቸው የሚቆሙ አይነት ሰው ናቸው። እኚህ ሰው ወንድሙ ኢብሳ ይባላሉ። ጥብቅና የሚቆሙላቸውን ሰዎች ህመም ያውቁታል። ከ1977 እስከ ጥቅምት 10 1983 ዓ.ም ድረስ ባረሲ ክፍለ ሀገር የዱግዳ ወረዳ አቡራ ከተማ ከንቲባ ሆነው ይሰሩ ነበር። አንድ አዛውንትን በግፍ የገደሉ የከተማው የጸጥታ ኃይሎች ለፍርድ እንዲቀርቡ አምርረው በመሟገታቸው ለቅጣት ተዳርገዋል።
ኮሚሳሪያት ውስጥ ቡና እየጠጣን ነበር። ወደ ሸፋ አንደኛ ጸሐፊ ስነት ግጥ አውጥቶ እጅ ወደ ላይ አሉኝ። እጄን ወደ ላይ አልልም አልኳቸው። እሺ ቀጥ ብለህ ወደ ጭላሉ አውራጃ ፖሊስ ጣቢያ ሄዳልኝ። ራት ወታደሮች አጅበን ጭላሎ ወሰዱኝ።
ከጥቅምት 10 እስከ መጋቢት 10 1983 ዓ.ም አቶ ወንድሙ ኢብሳ በማዕከላዊ ውስጥ እስረኛ ነበሩ። ዱላውን ስቅይቱን በዚያ እንዳዩም ይናገራሉ። ደርግን ኢህአዴግ ሲተካ በመደበኛ የፖለቲካ ፉክክር ውስጥ ገብተው የፓርላማ ወንበር እስከ ማሸነፍ ችለው ነበረ። በ2002 ዓ.ም ኢህአዴግ ከ99 በመቶ በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ የፓርላማ ዘመናቸው አከተመ። ድምጻቸውን ሊያሰሙበት የሚችሉበትን በየጊዜው እየጨመረ የመጣውን የመብት ረገጣ ሊሟገቱበት የሚችሉበትን መስክ ማሰስ ያዙ። ከፓርላማ ሰዓታቸው ቀንሰው ሲያጠኑት የከረሙትን የህግ ትምህርት በዚያ ጊዜ ነበረ ሊጠቀሙበት የወሰኑት።
በኢትዮጵያ ህገ መንግስት ላይ የተቀመጡትንና የሀገሪቷን ህጎች እነሱን እየጠቀስኩ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገት ያመቸኛል ብዬ ነው። 2006 ኢህአዴግ ለከትን ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ 2006 በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ታሰሩብን። ለእነሱ ጥብቅና እንድንቆም እኔና በጀኔ ጣፋ ደስታ ድንቃ የምንባል መጠነኛ ገንዘብ ተከፍሎ 2006 ጥብቅና ጀመርን። 2008 ጓደኞቼን ታሰሩ። ሁለቱም ጠበቆች እኔ ጋር የሰሩት 2008 ጓደኞቼ ከታሰሩ በኋላ ለእነ በቀለ ገርባና ለሌሎችም ጥብቅና እንዲቆም ዶክተር መራራ አልታሰሩም። አሁንም ቀጥላሉ። ብቻዬን ቀጠል።
ለተወሰኑ ሰዎች ጥብቅና በመቆም የተጀመረው የአቶ ወንድሙ ኢብሳ የጥብቅና ዘመን ወደ ሌላ ምዕራፍ መሸጋገር ጀመረ። ስራቸው ከብሔር የዘለለ እንደሆነም የሚያስገነዝብ እውነታ ጋር ተገናኙ።
ኦሮሞ ፌዴራሊስት ኮንግሬስ ጋር ተነጋግሬ ሲወጣ ሌሎች የኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችን ባንን ኦሮሞዎች ነን ጥብቅና አገልግለናል። የአማራ ልጆችም ደግሞ በተመሳሳይ አሉኝ። በእውነቱ ማዕከላዊ ውስጥ የነበሩ እነ በቀለ ገርባ እንዲሆኑ በቃ ወንድሙ ከኦሮሞ አማራ የሚባል ነገር የለም፣ ማዕከላዊ ውስጥ ሁላችንም እኩል ነው የምንቀጠቀጠውና ከቻልክና ከደፈርክ እነሱንም ብትረዳ አሉኝ። በእነዚህ ተነሳስቼ የአማራ ልጆች ወደ 120 አካባቢ ናቸው። የትግራይ ልጆች 12 አሉ። 5 ሳንቲም አልተቀበልኩም። ዲክሌር አረኩ። ምንድን ነው በማዕከላዊ እንጂ የትኛውም ኢትዮጵያዊ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በሚቻለኝ ሁሉ አገለግላቸዋለሁ።
በዚህ ወቅት ወንድሙ ኢብሳ ባለቅጽል ስም ሆኗል። ዘርና ብሔር ማንነት ሳይለዩ መሟገታቸውን ያዩ ስለ ሁሉም የሚል የብዙሃንነት ስም ሰጥተዋቸዋል። ስለ ሁሉም መቆም ግን አደጋ መሳቡ አልቀረም።
አሁን 250 ሰው ሲደርስ አንድ ዳኛ ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም፣ አንድ ጠበቃ የተወሰነ ደንበኛ ነው የሚይዘው የሚል ክርክር አንስቶ አጋጣሚ ያን ቀን 77 በቁጥሩን 77 በክሱም 77 የሚባሉ የአማራና የትግራይ ልጆች ናቸው። ስለዚህ በግንቦት 7 በቲዲ ምናምን የተከሰሱ ሰዎች ነበሩ።
ይህንን የዳኛውን ጥያቄ የተቃወሙት ጠበቃ ወንድሙ የጠበቆች አዋጅን በመጥቀስ አንድ ጠበቃ ሊሟገትላቸው የሚገቡ ተጠርጣሪዎች ቁጥር ገደብ እንደሌለው በማንሳት መከራከራቸውን፣ በስተመጨረሻም የሌሎች ዳኞች አብላጫ ድምፅ ታክሎበት ሐሳባቸው ተቀባይነት እንዳገኘ ይናገራሉ። ይበን እንዳለ ግን 12 ልጆች ከ10 በላይ የልጅ ልጆች ያዩት ተጠበቀው በቤተሰባቸው በኩል ፈታኝ ሙግት ገጠማቸው። ለውጥላታ መጣ ነገር አባክን አደጋት ተጋብዝ በሚል የሚጠቀለል የቤተሰብ ጭንቀት ተነግራቸው። እሳቸው ግን ጭራሹኑ ከ40 አመታት በላይ አብሯቸው ለኖሩት ባለቤታቸው ድንገት ከታሰርኩ ብለው መልእክት ተው።
በመጨረሻ ላይ ለባለቤቴ ሻንጣ ሙሉ በዝቼ ለአንድ እስረኛ የሚያስፈልገውን የጥርስ ኮልጌት ሳይቀር ምላጭ ሁሉን ነገር አዘጋጀ ጽመላጫ እባክሽን ልና ወንድሙ እዚህ ነው ከተባለች ሻንጣ ብቻ አቀብሉኝ። እናንተም ልጆቼም የልጅ ልጆቼም አማቾቼም ከዚህ በላይ ልታደርጉኝ አትችልም። እኔ ከነዚህ ሰዎች ጋር እየተናነቁ መሞት እርቅ ነው ግን በሚል ከቤተሰቦቼ ጋር ተለቃቅሰን ተለያየን።
የፈሩት አልቀረም። ጠበቃ የቆሙላቸውን ሰዎች የፍርድ ቤት ውሎ ለመገናኛ ብዙሃን በገለጹ ማግስት ወደ ቂሊንጦ ማረሚያ ቤት ደንበኞቻቸውን ሊያገኙ ያመሩት አቶ ወንድሙ እንግልት ጠበቃቸው።
አገራማን ነው ብዬ እንደ ልማዴ ሰልባጄን ለብሼ ሲሄድ ተረባታ ስሬ እንደ ጠበቃ ማለት ነው። ልክ በር ላይ ሲደርስ ከበር ላይ ተቀበሉኝ። ፈለጋለሁ ቢሮ አሉኝ። ሲገባ 17 የአንድ ቋንቋ ተናጋሪዎች ልብሳቸው ወታደራዊ ልብሳቸውን ጠቅልሎ በጣም ተቆጥቶ ስባሉኝ ይቻልኩኝ እየተንቀጠቀጥኩኝ ነው። በቃ በአሁን ለሚዲያ የማይመች በጣም 17 እየደጋገሙ በምደገንን ሁኔታ ሲሰርዱኝ ምንም ማድረግ አልቻልኩም። ከሁለት ሰው ንግግር በኋላ አላዳመጥኩም። ለራሴ ስብሰባ አረኩ። እዛ ስብሰባ ላይ ምንድን ነው ወንድሙ ዛሬ ልትሞት ሊገሉ ግን ተገድሉ በኋላ እንዲጸጸታቸው ተለማምጦ እንዳትሉ የልብኝ ተናግሬ ሞት እንዳትፈራ ሞት አይቀርም ግን ተለማምጠ እንዳትሞት ምክንያቱም እንደማይለቁኝ ተስፋ ቆርጫለሁ። ካልሲ ጫማ አውልቃለሁ፣ ካልሲ አውልቃለሁ ያለው ቂሊንጦ ነው።
በዚያን ወቅት እንደተፈጠሩ ከሚሰሙ የሰቆቃ ታሪኮች አንጻር አቶ ወንድሙ እድለኛ ይመስላሉ። በጠባቂዎችና በሳቸው መካከል የተደረገው እሰጥ አገባ በከባድ ማስጠንቀቂያ ብቻ ተጠናቀቀ። ይህንን መሰል ዛቻና ማስፈራሪያ እንግልት ሳያቆማቸው ከ600 በላይ ለሆኑ እስረኞች ጠበቃ የቆሙት አዛውንት ይሄ ነው የሚባል መደበኛ ክፍያ እንዳልነበራቸው ይናገራሉ። አንዳንድ ድርጅቶች አልፎ አልፎ ከሚያደርጉላቸው ድጋፍ በስተቀር የብዙሃን ጠበቃ የሆኑት ሰው በጥቂት ክፍያ፣ በአብዛኛው ደግሞ ካለምንም ክፍያ ይሰሩ ነበር። ከመታት በኋላ ኢትዮጵያ ውስጥ ለውጥ ተከሰተ። አቶ ወንድሙ ውለታዬን ያስታወሱ ጥቂት ቢሆኑም ጥቂቶቹም ስላደረጉልኝ ሁሉ አመስጋኝ ነኝ ይላሉ።
ስሙን ሳይጠራ የተለያዩ ሰዎች በመኪና ውስጥ በእግሬ ሲሄድ እያዩኝ እየጠሩ ወንድሙን ያው አማራ ይሁን ኦሮሞ ይሁን አላውቅም ትግሬ ይሁን እየጠሩ ወንድሙን ለውጥ ከመጣ በኋላ ነው 2011 እናመሰግናለን እያሉ በወረቀት ጠቅልሎ ይሰጡኛል። የሆነ ነገር ምንድን ነው ስል ዝም ብለህ ያዝ እናመሰግናለን ይሉኛል። ስልክ ስጡኝ የለም የለም እግዚአብሔር ይስጥልኛል። ከውጭ ሽንት ቤት ገብቼ ሲቆጥር 10,000 5,000 ከ5,000 በታች የለም። ከህዳር 2011 እስከ የካቲት አካባቢ ወደ 450 አካባቢ ሺ መጣ። አንድ ወያኔ ዲስ መኪና ገብቼ ዛሬ ጊዜ የተመሰገነ ይሁን። ሌላ ነገር ብቀል ይሄ ነው። የሰማያዊ ፓርቲ አሁን ከኢዜማ ጋር የተዋሃደው የሸዋስ አሰፋ ዲፕሎማ ሰጥቶኛል እውቅና። ከእስረኞች መካከል ፍቅር ያሸንፋል የሚል ማህበር ያቋቋመው ምስባ ከዲ የሚባልና ያ ቡድን ዋንጫ ሸልሞኛል። የኦሮሚያ ጠበቆች ማህበር ስራ አስፈጻሚዎች እንዲሁ በወቅቱ የእኛ ፈርተን እንቴ ለከፈልከው መስዋዕትነት ብለው ዋንጫ ሸልሞኛል።
አቶ ወንድሙ ኢብሳ ታሪካቸውን ስላጋሩን በአድማጮች ስም አመሰግናለሁ። ሀብታሙ ስዩም ነኝ ከዋሽንግተን ዲሲ።
ሀብታሙ ስዩምንና እንግዳውን አቶ ወንድሙ ኢብሳን እናመሰግናለን። አድማጮች ስቱዲዮ ሰዓታችን አሁን ከምሽቱ 3:44 ነው የሚያመለክተው። ተከታዩ ዝግጅት ታዲያ በየሳምንቱ በዚህ ሰዓት የሚቀርበው ሴቶችና ቤተሰብ ነው። በሴቶች ወይም ለሴቶች መብት በመታገል የሚታወቀው ሴታዊት የተሰኘ ተቋም ከደምቢዶሎ ዩኒቨርሲቲ ወጥተው ወደ ቤተሰቦቻቸው በመጓዝ ላይ ሳሉ የታገቱ ተማሪዎች ጉዳይ እልባት ያገኝ ዘንድ ለመንግሥት ጥሪ አቅርቧል። ይህንኑ ዝግጅት ኤደን ገረመው ተከታትለዋለች ነው።
ህዳር 21 ቀን 2012 ዓ.ም ተመረጠ በደምቢ ዶሎ ዩኒቨርሲቲ ውስጥ ተፈጥሮ የነበረውን ግጭት ሸሽተው ከወጡት ተማሪዎች መካከል 17ቱ በታጣቂዎች መታገታቸው ከተሰማ ከአንድ ወር ተኩል በላይ ሆኖ የኦሮሚያ ክልል አስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከዚህ ቀደም ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ መንግስት ባደረገው ክትትል ከእገታው የተለቀቁ ተማሪዎች እንዳሉና አሁንም ድረስ በመንግስት እጅ መሆናቸውን ገልጸው ቀሪዎቹን በማስለቀቅ ሂደት ላይ እየሰሩ መሆኑን አስታውቀው ነበር። ይሁንና እስካሁን ድረስ ለተማሪዎቹ የተለየ አዲስ ነገር ካለመሰማቱ ጋር ተያይዞ ለሴቶች መብት በመታገል የሚታወቀው ሴታዊት የተሰኘ ድርጅት የተማሪዎቹን መታገት ተከትሎ ከመንግስት የተሰጠው አትኩሮትና ምላሽ ተመጣጣኝ እንዳልሆነ ጠቅሶ በተለይም ደግሞ አብዛኞቹ ተማሪዎች በሴትነታቸው ለጾታዊ ጥቃቶች የተጋለጡና በወር አበባ ጊዜ የሚቸገሩ በመሆኑ መንግስት ኃላፊነቱን ወስዶ ተማሪዎቹ ያሉበትን ሁኔታ ለህዝብ እንዲሁም ለቤተሰቦቻቸው እንዲያሳውቅ ጥሪ አቅርቧል። ወይዘሮ ስህን ተፈራ የሴታዊ ተጾታ እኩልነት ማህበር መስራችና አስተባባሪ ናቸው።
እኛ የምንጠይቀው መረጃ በበቂ ሁኔታ መንግስት እየሰጠ ስላልሆነ በመንግስት በኩል ምጥረት እየተደረገ እንዳለ ለህዝብ እንዲታወቅ ነው። በሚስጥርም ተይዞ ከሆነ በምክንያት ከሆነም ቤተሰቦቻቸውን ማረጋጋ አለባቸው ብለን እናምናለን። ስቡ እነዚህ ልጆች 18-19-20 ዓመታቸው ነው የሚሆኑት፣ ሴቶችም ወንዶችም እና በምን ሁኔታ ላይ እንዳሉ መገመት ይከብዳል። ከአንድ ወር በላይ ተማሪዎች ሲታገቱ ምግብ እየተሰጣቸው ነው ወይ? ጤናቸው ተጠብቋል ወይ? በተለይ ለሴቶቹ የጾታ ጥቃት ይኖራል ብለን እንገምታለን። ከአንድ ወር በላይ 13 ሴት ተማሪዎች የወር አበባቸው ይመጣል፣ ንጽህና መጠበቂያ አይኖራቸውም፣ ጫካ ውስጥ ሊሆን ይችላሉ ያሉት እና በምን ሁኔታ ናቸው ያለውን የሚለው ነገር ለቤተሰቦቹ በሀዘን ደረጃ ብቻ ሳይሆን እንደ ሰብአዊ መብትም ማወቅ ያስፈልጋል እና ያው በዋናነት ኃላፊ ማድረግ የምንችለው ያገቷቸውን ሰዎች አካላት ቢሆንም መንግስት ደግሞ ኃላፊነት አለበት የዜጎቹን መብት ማስጠበቅ እና በዚህ ያለውን ማወቅ እንፈልጋለን። የሳይንስና ከፍተኛ ትምህርት ሚኒስትርም በጣም የሚያሳዝን መግለጫ ነው የሰጡት። ሲጠየቁ እነሱ የሚያውቁት ነገር እንደሌለ እና ስልክም ቢያለን የሚል ስቴትመንት ማናችንም እኛም ዜጋ ደውለን ስልክም ቢያለን እንደምንለው አይነት መግለጫ ነው የሰጡት እና በጣም አሳስቦናል። ስለዚህ ተማሪዎች የበለጠ ቁጭትና ተነሳሽነት እንዲያሳዩ ነበር የምንጠብቀው። በዛ በኩል አዝነናል። የደምቢ ዶሎ ዩኒቨርሲቲ ፕሬዚደንትም መጀመሪያ ኢንተርቪው ሲደረጉ ምንም ተማሪዎች የታገቱ የሉም ነበር የሚል መግለጫ የሰጡት፣ ግን የታገቱ ተማሪዎች እንዳሉ እናውቃለን። ስለዚህ በፖሊስም ዙሪያ ፌዴራል ፖሊስ፣ የኦሮሚያ ክልል ፖሊስ ከማንም በቂ መልስ ቤተሰቦች እያገኙ አይደሉም። ስለዚህ ፌዴራል ፖሊስ በዋነኛነት ሴቶች ሚኒስትር በፌስቡክ እንዲጠየቁ ያስፈልጋል። የትምህርት ሚኒስትርም ሁሉም ዩኒቨርሲቲዎች በዛ ሚኒስትር እስካሉ ድረስ ኃላፊነት ያለባቸው ይመስለናል።
ከዚሁ ጉዳይ ጋር በተያያዘ የሴቶችና የህጻናት ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አበራ ሁኔታው በኢትዮጵያ ያልተለመደ መሆኑን ጠቅሰው ሁኔታዎች ጥርት ብለው እስኪወጡ ድረስ በዚህ ጉዳይ ላይ መንግስት የያዘውን አቋም እንደሚደግፉ ተናግረዋል።
አሁን በደምቢ ዶሎ በተከሰተው ሁኔታ ችግሩ በጣም አሳሳቢና ጥንቃቄ የሚያስፈልገው በመሆኑ በመንግስት ተይዟል። እሱ በህይወት በጤና ተለቆ ወደ መደበኛ ህይወታቸው የሚመለሱበት መንገድ መኖር አለበት። ስለዚህ ጥንቃቄ በተሞላበት ለመሄድ መንግስት ሴንትራል የያዘውን አቅጣጫ ነው የምንደግፈው። ያም በመንግስት በኩል መግለጫ እየተሰጠ ነው። እኛም ጉዳያቸው ምን ላይ ደረሰ እያልን በየጊዜው ከእነሱ ጋር የመነጋገር የመጠየቅ እና መንግስት ላይን ግፊት ከዛ ውጭ የተለየ ነገር ስለሌለን አሁን ያለበት ሁኔታም የሚገለጠው በዛው በማዕከል ስለሆነ እኛ ማድረግ ያለብን ያው ክትትል ማድረግ ነው፣ ከእነሱ ጋራ በቅርበት መስራት ነው። ምክንያቱም በጣም ጥንቃቄ ያስፈልጋል። ተማሪዎችን የማገቱ ሂደት በእኛ ሀገር የመጀመሪያ ነው ታውቂያለሽ። በሌሎች አፍሪካ ሀገሮች በሚዲያ የምንሰማቸው ነገሮች ናቸው። ስለዚህ ጉዳዩ መንግስት ፕሮአክቲቭ ሆኖ ከዚህ ትምህርት ወስዶ ያው ጥበቃዎቹን የማጠናከር ነገር እንዲሰራ የማድረግ ነው። ችግሩን የፈጠሩትም አካላትም ያው ለሌሎች አስተማሪም ቢሆን የህግ በላይነት እንዲከበር ያው ይህንን መንግስት አጠናክሮ እንደሚሄድ እናውቃለን። ስለዚህ እኛም በዚህ ሂደት የራሳችን ግፊት ለማድረግ ነው። ማውገዝ አውግዘናል፣ ግን እንደዚህ ውግዘትም ማናቸው የምንለቃቸው መረጃዎች በልጆች ህይወት ላይ ምን ሊፈጥር እንደሚችል እርግጠኛ አይደለንም። ለዚህ ነው ልጆቹ በህይወት መውጣት ስላለባቸው ጥንቃቄ የተሞላበት አካሄድ መካሄድ ስላለበት የመንግስት አቅጣጫ በጣም ትክክል ነው። ከዛ ውጪ ትክክል ከሚያደርጉ አካላት ጋር ከነሱ ጋር በቅርብ እንሰራለን። እነሱን ሁልጊዜ የመጎትጎት የመጠየቅ ስራዎች አሉ። ከእነሱ ጋራ አብሮ የመስራት ነው የሚሰራው።
ስለዚህ ጉዳይ መረጃ ፈልገን የደወልንላቸው የሳይንስና ከፍተኛ የትምህርት ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሙ የተለያየ አካል የተለያየ መረጃ እየሰጠ በመቸገራቸው የተነሳ ሁኔታዎች እስኪጣሩ ድረስ ለጊዜው መረጃ ለመስጠት ፈቃደኛ አለመሆናቸውን ነግረውናል። በተመሳሳይ የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ የእጅ ስልክ ላይ በተደጋጋሚ በመደወል ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ገረመውን ለዝግጅቱ አመሰግናለሁ። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሌላው ሳምንታዊ ቅንብር አሜሪካና ሕዝቧ ነው። አሜሪካና ሕዝቧ ለዛሬ አሜሪካ ውስጥ ማዕድ ቤቱን መኪና ላይ ይዘው እየዞሩ ትኩስ ምግብ በየጎዳናው የሚያበሉትን ፉድ ትራክስ የሚባሉ ተንቀሳቃሽ ምግብ ቤቶች ያስቃኘናል። የአሜሪካ ድምፁ አሳ ካሊድ ያጠናቀረው ነው። ቆንጅታዬ የዚህ ፕሮግራም አዘጋጅ ታዲያ አንድ በዚህ ስራ የተሰማሩ ኢትዮጵያዊም አነጋግራለች።
መካከለኛው ምስራቅ እንዲሁም ምስራቅ እስያ ውስጥ በየመንገዱ ምግብ ገዝቶ መመገብ የተለመደ ነው። ዩናይትድ ስቴትስ ውስጥ ግን ይበልጡን የተለመደው ቋሚ ምግብ ቤት ገብቶ መመገብ ነው። ይሁን እንጂ በቅርብ ጊዜ በሀገሪቱ ዙሪያ በተለይ ዋሽንግተን ዲሲ ውስጥ ምግብ በመኪና ተዘዋዋሪ ምግብ ቤት ማለት ነው፣ ፉድ ትራክስ የሚባሉቱ በጣም እየተበራከቱ መጥተዋል። ከተለያዩ የዓለም አካባቢዎች ባህላዊ ምግቦችን ለበላተኛው በትኩሱ ያቀርባሉ። አንዲቱ በላተኛ አይሻ አህመድ ነች።
They offer so many options, even Mediterranean offers.
ብዙ አማራጮች ያቀርባሉ፣ የሜዲትራኒያን አካባቢ ሀገራት ምግቦችንም ሳይቀር።
አሌክስ ኩፐር የዲሲ ሜሪላንድ እና ቨርጂኒያ አካባቢ ባለ መኪና ላይ ምግብ ቤቶች ፉድ ትራክስ ማህበር ኃላፊ ናቸው።
ሰው የሚፈልገው ምግብ አይነት ወደሚያገኝበት ቦታ እየሄደ ይመገባል፣ ይደሰታል። ይህ እንግዲህ በአሁኑ ጊዜ አማራጭ ምግቦችን ማግኘት ትልቅ ነገር ስለሆነ ያንን ቀለል ባለና በፍጥነት ማቅረብ ላይ ያተኮረ ኢንዱስትሪ ነው። ሰዎች የተለያየ አማራጭ የሚያገኙበትን መንገድ ይፈልጋሉ።
ታዲያ ከለመዱት ምግብ ቤቶች በተለየ የመኪና ላይ መስተንግዶዎች ተመጋቢው ቶሎ ቶሎ ጎረስ ጎረስ የሚያደርገውን ማግኘት ነው የሚፈልገው። ለእኛ ስራ ፍጥነት ቁልፉ ነው ይላሉ ሐምዛ ፐርቬዝ።
Over here people are short of time. They need fresh food and in time.
እዚህ ሰው ጊዜ የለውም። ትኩስ ምግብ ቶሎ ማግኘት ነው የሚፈልገው። የምሳ ረፍታቸው ግማሽ ሰዓት ብቻ ስለሆነች ጥሩ ነገር በዚያ ሰዓት ማግኘት አለባቸው።
እንደ ተለመዱት ምግብ ቤቶች ሁሉ ስራው አትራፊ እንዲሆን ትክክለኛውን ቦታ መርጦ መኮልኮልና መስራት ያስፈልጋል። ሌላው የምግብ አቅራቢ ኢያድ ባክር
Like it's very hard for you to find a location to work. Today I'm in La Font Plaza.
ደህናውን ቦታ ማግኘት በጣም ያስቸግራል። ዛሬ ለምሳሌ ላፎንት ፕላዛ ነበርኩ። በሎተሪ ነው የስራ ቦታ የሚደለደለው፣ ከፍዬ ነው የምሰራው።
የንግድ ፈቃዱን ማግኘትም ብዙ ጣጣ አለው። የጤና ቁጥጥር አልፎ ነው ፈቃዱ የሚገኘው። ሎራ ዊልድሊ የጤና ቁጥጥር የንግድ ፈቃድ አስተዳደር ክፍል ተጠሪ ናቸው። እንዲህ ሲሉ ያስረዳሉ።
We do inspections for all the food trucks. So every 6 months the food truck is required to get a re-inspection to renew their health inspection certificate.
ሁሉንም የምግብ መኪናዎች እንቆጣጣራለን። በየስድስት ወሩ ተፈትሸው የጤና የምስክር ወረቀታቸውን ማሳደስ አለባቸው። ከዚያ በተጨማሪም በድንገት ወደ መስክ እየሄድን እንቆጣጣራለን።
የሆነ ሆኖ ምግብ በመኪና ስራ የተዋጣ እንዲሆን ዋናው ለበላተኛው የሚቀርበው ምግብ ጣፋጭነት ነው። እንደማናቸውም የምግብ ድርጅት ሁሉ በላተኛን ማስለመድ ደጋግሞ ማምጣት የሚቻለው ጥፍጥ ያለ ምግብ በማቅረብ ነውና። ኡዛኢር ኢምራን አንዱ ተመጋቢ ናቸው።
My favorites are Mediterranean food, Arab food. Sometimes I even get tasty
የሜዲትራኒያን ምግብ ያረብ ምግብ ነው ይበልጡን የምመርጠው። አንዳንዴ ብሪያኒን ወስዳለሁ። ስለዚህ ብዙ ምርጫ አለ።
ተንቀሳቃሽ ምግብ ቤቶች ፉድ ትራክስ በመብዛታቸው ሁሉም ሰው ተደስቷል ማለት ግን አይደለም። ብዙ ባለ ምግብ ቤቶች ቋሚ ምግብ ቤቶች ያሏቸው ማለት ነው ገበያችንን እየተሻሙን ነው በማለት ያማርራሉ።
ቀደም ብዬ እንደጠቆምኩት አድማጮች ቆንጅታየ እዚህ ዋሽንግተን ዲሲ ውስጥ በዚሁ ስራ ላይ የተሰማሩ አንድ ኢትዮጵያዊ ማግኝታለች። አቶ ድረሴ አበበ ይባላሉ።
ድረሴ ይባላሉ። በተለያዩ ሙያዎች ሙከራ አድርጌያለሁኝ በቢዝነስ በኩል ማለት ነው። ሆኖም ግን በአጋጣሚ ብዙም እርምጃ አልሄድኩኝም። አሁን ደግሞ በቅርብ ጊዜ የጀመርኩት የዚህ የፉድ ትራክ ነው። የቱን ያህል እንደምቆይበት አላውቅም።
ምን ያህል ጊዜ ሆኖት አቶ ድረሴ?
1-3 ዓመት ሊሆነኝ ነው አሁን።
እንዴት ነው
ጊዜው? መሻሻልን ያሳያል፣ ግን ረዘም ያለ ጊዜ የሚወስድ ይመስላል።
ምን ያህል ተለምዷል የኢትዮጵያ ምግብ በዚህ አይነት?
መጠነኛ መለመድ አለ ዲሲ ውስጥ፣ ግን ወደዚህ ኦፊስ ያለበት አካባቢ ነው። ብዙ ጊዜ ሬዚደንሻልም አካባቢ ብዙም አይፈቀድም።
መኖሪያ አካባቢ
አይፈቀድም። እና ያ ደግሞ በምሳ ሰዓት ሰዎቹ ሲወጡ ብቻ ነው። እና አጭር ጊዜ ነው የምንሰራው።
እንደ እርሶ አለፍ አለፍ እያልን እናያለን የኢትዮጵያ ምግብ በእንደዚህ አይነት መንገድ የሚሸጡ ብዙ አሉ። እርሶ ከሚያውቁት
ብዙ አይደለንም። 1-3 ያህል ነበርን መሰለኝ አንደኛዎቹ የወጡ መሰለኝ። ባለሳሳት አይቻቸው አላውቅም። አንዲት አሁንም አለች እና እኔ ነኝ። እኔ እንግዲህ እኔ እስከማውቀው ድረስ ሁለት ነን። አሁን በእርግጥ የማውቀው እኔና ራሴንና ሌላ አንድ።
ምን ምን ምግብ ነው የምታሰናዱት?
ስንጀምር በቬጂ ብቻ ጀምረን ነበር።
የአትክልት ምግብ ስጋ የሌለው
አትክልት ብቻ? አዎ፣ ማለት ይሄ ቀይ ወጥ፣ አልጫ እና ኬል እና
ጎመና ጎመን፣ ጥቅል ጎመን
አደረገ። አዎ፣ ሳየው የሚያዋጣ አልሆነም። እንዲያውም አንድ አመት ያህል ታገል። ከዛ በኋላ ጥብስና የበግ ነው ብዙ ጊዜ የምንይዘው።
ጥብስ ስጡን ይላሉ።
ውይ ይወዳሉ፣ ጥብስ በጣም ይወዳሉ። ስፓይሲ የሆነ በተለይ
በርበሬ ያለው።
የሚያስገርመው ነገር ወጣቱ ነው የእኛን የሚወደው፣ ሽማግሌዎቹ ብዙ አይደሉ። እና ለወደፊት በእጅጉ ተስፋ ያለው መስ ብዬ አስባለሁኝ። እንደገና ስፔሻል ብለን ጥብስ አለን፣ ምንቸት አበሻ አለን፣ ዶሮ አለን።
ምንቸት አበሽ ስትሏቸው ያውቁታል?
ያውቁታል። አዎ።
ምን ትሏቸው ይሆን? ምን ትሏቸው አላችሁ?
ያው ምንቸት አብሽ፣ ግራውንድ ቢፍ እና ያው የኢትዮጵያን ስታይል የተሳቴድ የሆነ።
እሺ፣ እነሱም ያው በሀገራቸው አጠራር እንዴት ያደርጉት ይሆን? ምንቸት አይበሽ ይሉ ይሆን?
አዎ፣ እንደዛ ነው የሚሉት። አዎ፣ አዎ።
እሺ።
እና ብዙ እንትን አይደለም፣ በብዛት ሰው የሚወደው እንዳልኩሽ ጥብሱን ነው።
ማን ይሰራዋል ምግቡን? አቶ ድረሴ
አንዲት ልጅ አለች።
መልካም። በህብረት በትብብር ነው የምትሰሩት?
ሁለት ነው። ያ ሀገራችን ታውቂዋለሽ፣ እኛ ወንድ ወጥ ቤት ስለማይገባ
እንደዚህ ይገባል።
እውቀቱ ይህን ያህል አይደለም። አይ እንግዲህ የዘመናዊ ልጆች አሁን ይማሩ ይሆናል። እኛ
ስለዚህ እርስዎ ሌላ ሌላውን ስራ ይሰራሉ፣ እሳቸው ደግሞ ምግቡን ያሰናዳሉ።
አዎ፣ እንግዲህ ጉልበት ነክ ነገሮች የሆኑትን እኔም አለሁኝ።
የጉልበት ስራም አለው ደግሞ እንደምረዳው።
መጠነኛ? አዎ፣ መጠነኛ እቃ ገዝቶ ማምጣት ምናምን ነገር፣
ማጽዳት።
አዎ፣
የመሳሰሉ
ነገሮች አሉ። ነገሩ መጥፎ አይደለም። ሆኖም ግን እንግዲህ ጊዜ ይወስዳል። ለእኛ አሁን የሚያውቁት ሰዎች አሉ። አይተው ብቻ መኪናችን አይተው የሚያስታውሱን አሉ።
ለምደውላችኋል። ጥሩ ነው። አቶ ድረሴ እንግዲህ ይህን ያህል ከተወያየን እዚህ አካባቢ የእኛ መስሪያ ቤት ወዳለበት ላፎን ፕላዛ ወደሚባለው አካባቢም ብቅ ምልባቸው ቀኖች አሉ ብለዋል እና በአካል ተገኝተን እንግዲህ ጥብሱንም እንቀምሳለን፣ ስራዎትንም እንመለከታለን።
ለመቀበል ዝግጁ ነን።
ያመድል እንመኛለን። አቶ ድረሴ
አመሰግናለሁ።
ጊዜውን አልወስድም። ይዘጋጁ።
እሺ፣ ቆንጅት
አመሰግናለሁ። ደህና ዋል።
ቆንጅትንና እንግዳዋን አቶ ድረሴ አበበን እኔም አመሰግናለሁ። አድማጮች ስርጭታችንን ላናገባድ የቀሩን ጥቂት ደቂቃዎች ናቸው። ቀደም ብለን በመጀመሪያው አጋማሽ ሙዚቃ ማጫወት እድል አልተገኘምና በዚህ በተከታዩ ዜማ እስከ ስርጭቱ ማጠቃለያ እናቆያችኋለን። የትግርኛ ስርጭት ይከተላል። በእኔ በኩል ሰላም፣ ደህና እደሩ።
አሜሪካ ከዋሽንግተን ዲሲ በሐጽር ማዕበልን በሳተላይትን ከመሆን በፌስቡክ በቀጥታ ከቪኦኤ ስቱዲዮ አሰተ